እኔ እስካለፈው 8 አመት ድረስ በአዲስ አበባ ዩኒቨርሲቲ በሕክምና ፋካልቲ በዲፓርትመንት ኦፍ ኢንተርናል ሜዲሲን አባልነት ከዛም የሻምባ ሕክምና ክፍል ኃላፊ ሆኜ በፕሮፌሰርነት ደረጃ ሳገለግል ነበር። ከዛ በኋላ ደግሞ አሁን ከግሌ አንዴ የሚባል ሆስፒታል ውስጥ ከፍቼ አገልግሎት መስጠት ላይ ይገኛሉ።
አሰፋ ጌጃው እባላለሁ። የቸስት የጽኑ ህሙማን ህክምናና የስሊፕ ዲስኦርደርስ ህክምና ስፔሻሊስት ነኝ። አሁን የምሰራው በራክቪል ኢንተርናል ሜዲሲን ውስጥ ዲሬክተር እና ፓርትነር ሆኜ ነው። እዚህ በፊት በሰበርማን ሆስፒታል የጆንስ ሆፕኪንስ ዩኒቨርሲቲ የቸስት ህክምና ክፍል ኃላፊ ነኝ የሰራው።
አመሰግናለሁ እንግዶቼ ዶክተር አሰፋ ጄጃው፣ ዶክተር ጌታቸው አድራይ። ዛሬን ቃለ ምልልስ የምናካሄድበት አጋጣሚ በኢትዮጵያ የዘመናዊ ህክምና ዘርፍ የሙያው አባት ለመባል የሚችሉ የሁለታችሁም መምህር የነበሩ ፕሮፌሰር እደ ማርያም ጸጋ ከትላንት በስቲያ ከዚህ ዓለም በሞት ተለይተዋል። የኚህን ታላቅ ህክምና ሰው ማንነት፣ የሙያ አስተዋጽኦቻቸውን ጨምረን ባጭሩ እንወያያለን። ይህን የሐዘን ዜና ከሰማችሁበት እንነሳ። ዶክተር አሰፋ እንዴት ሰሙ ዜና ረፍታቸውን?
መታመማቸውን ሰምቼ እከታተል ነበር። ከዛ በኋላ ፕሮፌሰር አለም አንተ ገብረስላሴ ነው ደውለው ነገሩ።
ለረጅም ዓመታት በካናዳ ይኖሩ እንደነበር ነው የተረዳሁት ከ90ዎቹ አጋማሽ አካባቢ አንስቶ። ከዚያ ቀደም በኢትዮጵያ ውስጥ ለረጅም ዓመታት በአዲስ ዩኒቨርሲቲ ህክምና ዩኒቨርሲቲ ውስጥም በከት ያሉ ስራዎችን በተለያየ ደረጃ ያደረጉ መሆናቸው ይታወቃል። ዶክተር ጌታቸው አድራይ መቼ ነበረ ፕሮፌሰር እደ ማርያምን ያወቋቸው ለመጀመሪያ ጊዜ ያስታውሳሉ? ጊዜውን
አስታውሳለሁ። ይሄ ምናልባት በኢትዮጵያ 19 መጨረሻዎቹ 1960 መጨረሻዎቹ 70 መጀመሪያዎቹ ነው። ኦልሞስት ከ35 ዓመት በላይ ሆነ።
ያን ጊዜ ያቸው ምን ነበሩ? እርስዎ ምን ነበሩ?
እኔ ገና የመጀመሪያ ሜዲካል ተማሪ ነበሩ። ቤዚክ ኮርሴን ጨርሼ ወደ ኢንተርናል ሜዲሲን አታች ሲሆን መጀመሪያ ያጋጠመኝም ስፔሻሊስት ሐኪም ፕሮፌሰር እደ ማርያም ነው። እንግዲህ በኛ በህክምና እንደተዘዋጅ ህክምና ውስጥ 2 ተከታታይ ዓመታት ክሊኒካል ሜዲሲን የምንሰራበት ጊዜ አለ። እንደገና በአጋጣሚ 2 ክሊኒካል ሜዲሲን በሱ ሱፐርቪዥን ውስጥ ነው እኔ ያለፍኩት። ፕሮፌሰር እደ ማርያም እንግዲህ ኢትዮጵያም ሲመጣ ገና መጀመሪያው ነበር። እደ ማርያም አያሉን ለማገልገል ኢትዮጵያ ውስጥ ብቅ ብሎ የነበረው እና ከጥንት ከመጣበት ጊዜ ጀምሮ አውቀዋለሁ።
የረጅም ጊዜ እውቅና ነው የምናነሳው። ሙያው ያበረከቱትን እንዳስተማሪ በቅርብም ገና የህክምና ሳይንስ ሀሁ በሚቆጥሩበት ጊዜ የገጠሙትን ያጫውቱናል። ግራና ቀኝ እያልኩ ነው የማወያያችሁ። ዶክተር አሰፋ እርሶስ መቼ ነው ከፕሮፌሰር እደ ማርያም ጋር የተዋወቁት?
ለመጀመሪያ ጊዜ ያየሁት የ2 ዓመት ህክምና ተማሪ ሆኜ ዛሬ እዚህ ህክምና ትምህርት ቤት ውስጥ የመጣችሁት ለምንድን ነው? ዋይ አር ዩ ሂር የሚል የሚያነቃቃ እና የህክምና የወደፊት ጉዞን የሚያስረዳ ሌክቸር በአዳራሹ የሰጠን ቀን ነው።
ለምንድን ነው እዚህ የመጣችሁት? ቀላል የሚመስል ምናልባትም ግን ጠለቅ አድርጋችሁ ራሳችሁ እንድትጠይቁ እንድትመረምሩ የሚጋብዝ ነበር። ምን ተሰማው ያ ጥያቄ ሲቀርብ? እርስዎ እንደ ተማሪ ይሄ ግልጽ አይደለም ወይ ብሎ ከማሰብ ምናልባትም ሌሎች ጥያቄዎች እንዲያነሱ ጋብዘውት ይሆናል እና ምን አይነት ነበረ ትምህርታዊ ገለጻው?
እጅግ በጣም የሚመስጥ ወደፊት የህክምና ሙያ ምን ማለት እንደሆን፣ ሐኪም ምን ማለት እንደሆን የክህነት ያህል ኃላፊነት እንዳለበት የሚያስረዳ ነበር እና እንዲህ አይነትም የወደፊት ትምህርት ውስጥ ነው ወይ ምንገባው የሚል ሀሳብ ነው የጫነብኝ።
ብዙ ዓመት የዘለቃችሁበትን የህክምና ሙያ ገና በምትጀምሩበት በር ላይ ሆናችሁ ይሄ ጥያቄ የቀረበው በእርግጥም በደንብ እንድትመረምሩ እንድታስቡ የሚያደርግ ይመስለኛል። ይሄ ምናልባትም ወደ ትልቁ ጥያቄ ይወስዳል። ምን አይነት መምህር ነበሩ? ምን አይነት ሐኪም ነበሩ? እንዴት ይታወሳሉ? ጎላ ጎላ ብለው የሚታወሷችሁ እንደው በፍጥነት በወፍ በር ልናያቸው የምንችል የእድሜ ልክ ስራና የሙያ አስተዋጽኦ ነው እና እንዴት ያስታውሷችኋል? ዶክተር አሰፋ
በህክምና ሙያ እጅግ በጣም የተዋጣለት ሐኪም፣ ከፍተኛ ክብር ለህመምተኛና ለተማሪ የሚሰጥ ተማሪዎችን መፍጠር እና ከሱ የተሻሉ እንዲሆኑ የሚያደርግ በየቀኑ ከማንበብ የማይቆጠብ ጥያቄ ከመጠየቅ የማይቆጠብ የሚያሳየን ስነ ስርዓት በጣም በከፍተኛ ሁኔታ በረዥሙ እንድናስብ የሚያደርግ እሱም የሀገር ስሜቱ ለመግለጽ የሚያስቸግር በሰውነትም ደረጃ ተማሪ ሆነን ተሳስተሃል ብለን ደፍረን ልንናገረው የምንችለው የነበረ ፕሮፌሰር ደማርያም ጸጋ ነው ያነበባችሁ ትናንት የሚለን 500 ፔጁን ጨርሰን እንደሆነ የሚጠይቃል እና ለሙያው የረቀቀ አክብሮት የነበረው ሐኪም የሚለው ሲስም ለሱ የተጻፈ የሚመስል ባለሙያ ነበር።
ይሄ ትልቅ አባባል ነው። ምናልባትም በቅርብ የሚያውቋቸው ከሶል ሊስማሙና ሊመሰክሩ የሚችሉ ይመስለኛል። ዶክተር ጌታቸው አደራዬ ሐኪም የሚለው ስም የሚስማማቸው ነው ያሉት ዶክተር አሰፋ እርሶስ እንዴት ያስታውሷቸዋል?
ትክክል ነው። እጅግ በጣም ሆነች ቢሆነ ለሙያው 24 ሰዓት የሚሰራ ሰው ነው። ግን አይ ውድ ላይክ ቱ ቴክ ኢት ቱ አናዘር ዳይሜንሽን።
እሺ።
ፕሮፌሰር ደመረም እንደ ሐኪምነቱ ብቻ ሳይሆን ለበሽተኛ እንዳለው ጥሩ አመለካከት፣ ለተማሪዎች እንዳለው የማበረታታት ከዛ በላይ የእሱ ዳይሜንሽን የት ነው? አንደኛ እንዳልኩ ነው ፕሮፌሰር ደመረም ሲመጣ በጣም ጥቂት ኢትዮጵያን ሐኪሞች ነበሩ። እንደነ ፕሮፌሰር አስራት፣ እንደ ፕሮፌሰር ገማል፣ እንደ ፕሮፌሰር ባዩ የመሳሰሉ ነበሩ። ሌሎች የውጭ ዜጎች ነበሩ፣ እንደነ ፕሮፌሰር ሊትሄድ ማይባል ነበሩ። ያንን እንትን መጥቶ እዛ ኢትዮጵያዊ እና የውጭ ዜጋ ማህበር ውስጥ ገብቶ የአመራር ደረጃውን በእጁ ተቀብሎ ወደ አንድ ትልቅ ዲፓርትመንት ፕሮሞት ያደረገ ሰው ነው። እዛ ጊዜ ውስጥ ኢትዮጵያ ውስጥ አንደር ግራጁዌት ብቻ ነበር፣ አንደር ግራጁዌት ትሬኒንግ ብቻ ነበር የሚሰጠው። ፕሮፌሰር ደመረም ግን አውት ኦፍ ሂስ ኦን ፐርሰናል ኢኒሼቲቭ በዛ በዚህም ብሎ ፖስት ግራጁዌት ፕሮግራምን በሕክምና ውስጥ በኢትዮጵያ ለመጀመሪያ ጊዜ የዘረጋ እሱ ነው።
ድህረ ምረቃ ፕሮግራም ነው የሚለው በመደበኛ ሐኪምነት ከአጠናቀቃችሁ በኋላ እንደው ለሚሆን ነው
ድህረ ምረቃ በኢንተርና ሜዲሲን ዘፍሮ የጀመረ ሰውና ዛሬ እጅግ በጣም ብዙ ሺህ ኢንተርኒስቶች የሚፈጠሩት እሱ በጀመረው ያን ጊዜ ማንም ሊደርሰው ባልቻለው ባለው ከፍተኛ ኮሚትመንት ደርሰው በገባበት በሆነበት ሁኔታ ነበር ዛሬ የፖስት ግራጁዌት ፕሮግራም። ከዛ በኋላ ነው ሌሎች የፖስት ግራጁዌት ፕሮግራሞች ለካስ ይቻላል እንዲህ ብለው ሁሉም ሰርጀሪውም ኦስቴቲክሱም ሁሉም ዛሬ እጅግ በጣም ብዙ ፖስት ግራጁዌት ፕሮግራም አለ ኢትዮጵያ ውስጥ። ለዛ ሁሉ ግን ፈር ቀዳጅ እሱ መሆኑ እኔ በግልጽ እንዲታወቅልኝ ይፈልጋለሁ።
ግሩም ነው። ከዚህ ቃለ ምልልስ ቀደም ብሎ ዶክተር አሰፋ አርሶም ይህን ነገር ጠቅሰዋል፣ የድህረ ምረቃ ትምህርትና ከዚያም እንደውም ሰብ ስፔሻሊቲ በመባል የሚታወቁትን በተለየ ሁኔታ ትኩረት የሚደረግባቸውን የሕክምና ዘርፎች ለመጀመር በፈርቀዳጅነታቸው እርሶም የሚስማሙ ይመስለኛል። ማከል የሚፈልጉት ነጥብ ካለ?
በትክክል ነው። ከዛ በኋላ ደግሞ የድህረ ምረቃ ያጠናቀቁ የኢትዮጵያ ሐኪሞች የሳብ ስፔሻሊቲ የድህረ ምረቃ ደግሞ እንዲያደርጉ ከመጊል ኢትዮጵያ ጋር ፕሮግራም በመፍጠር ዛሬ የምናያቸውን እነ ፕሮፌሰር ጌታቸውን አሁን የምታናግራቸውን እነ ፕሮፌሰር ከበደ ወልን አገሪቱ የሕክምና ክፍሏ በጣም በተደራጀ ሁኔታ እንዲሄድ ያደረገ አገር በቀል ጥናቶችን ሰፊው እንዲደረጉ ያደረገ የተማርናቸው ትምህርቶች በኢትዮጵያውያን ላይ የተሰራ ጥናቶችን ነው። በጋስትሮኢንትሮሎጂ በሱ ፊልድ በነበረው እና የዚህ አይነትን መልስ ለሀገር የሰጠ ነው።
ይሄ ጥናትና ምርምር ቀደም ሲል የጠቀሱትን ለአድማጮች እንዲጋራ ፈልጋለሁ። ሰፋ ባለ ውይይታችን ምናልባትም ሌሎች ነጥቦችን የማንሳት እድል ይኖረናል። ግን ባጭሩ እርሳቸው በሰለጠኑበት የውስጥ ደዌና የሆድ ዕቃ ህመሞች በአማርኛ የግድ ለማድረግ ነው እየሞከርኩ ያለሁት ሙያቸው የሳይንሱ ዘርፍ ጥናቶች በጠቅላላው የሚታወቁ ሌሎች አካባቢዎች በሌሎች ባህሎች ውስጥ የህመም ሁኔታዎች ሲከሰቱ ከአካባቢው ሁኔታ እስከ ዝርያ ድረስ ሊለያይ የሚችል ህመም ሁኔታ ሊከሰቱ የሚችሉትን በአገር ውስጥ በህሙማኑ ላይ የሚጠና የምርምር ስራ እንዲጀመር አድርገዋል እያሉን ነው። ለአድማጮች በደንብ ቅርብ ለማድረግ ነው ዶክተር አሰፋ።
ትክክል ነው። እኔ ሶስተኛ አመት ተማሪ ሆኜ የተሰጠኝ ሌክቸር የጨጓራ በሽታ በኢትዮጵያውያኖች ላይ የሚል፣ የጉበት በሽታ በኢትዮጵያውያኖች ላይ፣ የቫይራል ሄፓታይተስ የወፍ በሽታ የምንለውን በኢትዮጵያውያኖች ላይ የተጠና ቀጥተኛ ጥናት ነው በራሱ የተሰራ። ይሄ እንግዲህ የፈረንጅን መጽሐፍ አንብቤ ከመረዳው በበለጠ ሁኔታ ያገረኝ ህመምተኞች እንዳክም የሚረዳ ነው።
የምታክሟቸውን ህመምተኞች ችግሮች በቀጥታ እንድታዩ ምን አይነት መንስኤዎች ምን አይነት ሁኔታዎች ለህመማቸው መባባስ ወይም መንስኤ እንዳደረጉ በቅርበት የመከታተል እድል እንደሚሰጣችሁ መገመት ይቻላል። ፕሮፌሰር ደማርያም ጸጋ በኢትዮጵያ ዘመናዊ ህክምና ውስጥ ያበረከቱት አስተዋጽኦ በዚህ በፍጥነት በጠየቋቸው ጥያቄዎች በዚህ አጭር ጊዜ ውስጥ የሚገባደድ እንዳልሆነ እረዳለሁ። ፍልፈታቸውን ተከትሎ ዜናውን ለመስራት በመናደርገው አጭር ውይይት የጋበዝኳችሁ ዶክተር አሰፋ ጀጃው፣ ዶክተር ጌታቸው አደራይ መልሼ ከሌሎች አጋሮቻችሁ ጋር እንደማገኛችሁ ተስፋ አድርጋለሁ። ለአሁኑ ግን ለጊዜያችሁ አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር
ይስጥልኝ። Thank you so much. ለታችሁም ጥርሻ ላይ እንደሆናችሁ አውቃለሁ። ደውልና አገኛችኋለሁ። ዛሬ ትንሽ ድምጻችሁን አሰምተን ዜና ነው የምናረጋው፣ ግን ግድ አገኛችኋለሁ። ሰፊ ዛሬ ተዋየንባቸውን ጨምረን ምን አየር ላይ የምናወለው። እግዚአብሔር ይስጥልኝ።
እሺ
ደላ ሆነልኝ። Thank you.
ሰላም ሰላም።